Bambino B-O-A.
ጤናስጥልን የተከበራችሁ አድማጮቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የካቲት 3 2016 ዓ.ም ተብረት የእሁድ ምሽት የጋቢና መሰናዶ ጀምሯል። እንደን ገረመው መሰናዶን በመምራት ብርሃን ኃይሉ ስርጭቱን በማቀናበር ጽዮን ግርማ በዋና አዘጋጅነት አብረናችሁን ቆያለን። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ያልናቸው ነው ይዘነው ለእናንተ የመጣነው። ሙዚቃ ምኖርናል። አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። የመጀመሪያው ዘገባችን ካንዲት ወጣት ጋር አስተውቀናል። ፌቨን መለሰ ኢትዮጵያ ውስጥ እንብዛም ተኩረት ያልተሰጠውን የእንስሳት እንክብካቤ ባህል እንዲዳብር ጥረት እያደረጉ ከሚገኙ ወጣቶች መካከል አንዷ ናት። ፌቨን ጉዳት የደረሰባቸውንና እርህራሄ የተነፈጋቸውን እንስሳቶች ለመርዳት በመታረቃቸው እንቅስቃሴዎች የብዙዎችን ቀልብ መሳብ የቻለችም ናት። በተያያዥ ጉዳዮች ላይ ሐሳቧን እንድታጋራ ሀብታም ስዩም አነጋግሯት ነበር። ከሰሞኑ አስቀድማ ለእንስሳት እርህራሄ ማሳየት ስለጀመረችበት ቀዳሚ ምክንያት ታስረዳለች።
ፌቨን መለሰ ኢትዮጵያ ውስጥ ብዙም ትኩረት ያልተሰጠውን የእንስሳት እንክብካቤ ባህል እንዲዳብር ጥረት እያደረጉ ከሚገኙ ወጣቶች መካከል አንዷ ናት። ጉዳት የደረሰባቸውንና ርኅራኄ የተነፈጋቸውን እንስሳቶች ለመርዳት በምታደርጋቸው እንቅስቃሴዎች የብዙዎችን ቀልብ ስባለች። በተያያዥ ጉዳዮች ላይ ሐሳቧን ታጋራን ዘንድ የጋቢና ቪኦኤ እንግዳ አድርገናታል። አስቀድማ ወደ መሰል ተግባራት ለመግባት የወሰነችበትን ምክንያት ታስረዳናለች።
ከህፃንነት የጀመረ ፍላጎት ነው፣ ከልጅነት ማለት ነውና ልጅ ያለው ውሾች ነበሩኝ፣ አሳድግ ነበረ። ግን መጀመሪያ እንደማንኛውም እንደ አብዛኛው ማህበረሰብ ስለ እንስሳት ያለኝ አዌርነስ ምንም የለኝም እንጂ ምንም አዌርነስ አልነበረኝም እና እንስሳ አይቼ ማወቄን ራሱ ትዝ አይለኝም። ከአምስት ከስድስት ዓመቴ በፊት ማለት ሚሞሪስ የለም ድመትና ውሻ የሚባለው ነገር እና የሆነ ጊዜ ተከራይተን የምንገባበት የነበረው ግቢ ላይ ውሻ ነበሩ እና ውሻ እርጉዝ ናት፣ ወልዳ ነበረ። በዛ ሰዓት እንዳለ የኛ ግቢ ማህበረሰብ ምን ብሎ ይነግረኛል፣ ስለምትናከስ ስትገቢ ድንጋይ ወርውሪባት ይልኛል። እና ልክ እኔም ስመጣ እዛ ቦታ ጋር ድረስ ድንጋይ ይዤ እየወረወርኩባት ነው የማልፈው፣ እዛ ትሻ ላይ ማለት ነው። እና ለካ አሁን አድጌ ሲገባኝ ውሻ ትጮ የነበረው ልጆቿን ለመጠበቅ ነው እንጂ እኛን ለማጥቃት አልነበረም። እና ግን ማህበረሰቡ በህፃንነቴ እነዛ ሰዎች ምን አስተማሪኝ? ደብድቢያት የሚለውን ነገር አስተማሪኝ። እና ከዛ በኋላ ያየሁትን ውሻ ለማሯሯጥ ነበር ስራ፣ ድንጋይ ይዞ ማለት ነው። እና ከዛ እሷ ውሻ የት እንደገባች አላውቅም፣ ትዝ አይለኝም። ሌላ ውሻ መጣች፣ እሷ እንዴት እንደሆነ አላውቅም፣ ብቻ ትሻሻኝ ነበር። የሆነ ጊዜ እንዴት እንደተቀራረብን ሳላት ተቀራርበን ያገኘው ተራሴን። እና ከዛም በቃ የሚያሳዩት ፍቅር ምናምን ምናምን ሳየው ሰው ልክ እንዳደለ ገባኝ። በዛ ትንሽ እድሜም ቢሆን ተረዳውኝና ለእነሱ ፍቅር መስጠት እንዳለብን ገባኝ። ከዛም የወለደችው ልጅ እኔ ማሳደግ የጀመርኩት እና ሊጥሉ ሲሉ እኔ መቀማት የጀመርኩት። ግን ያው ህፃን ስለነበርኩ አቅም የለኝም ማለት ማስጣል አልችልም። እየወሰዱ ይጥሉብኝ ነበረ፣ ይገሉብኝ ነበር በምርጥ ነው። ታድግ ግን በቃ ለእነሱ የሆነ ነገር ማድረግ አለብኝ ብዬ አስብ ነበረ።
የልጅነት ህልምሽ በተወሰነ መንገድ የተሳካ ይመስለኛል። ምክንያቱም አሁን እንስሳትን የሚንከባከብ ቡድን አቋቁመሻል፣ ወደ ተቋምም የቀየርሽ ይመስለኛል። እንስሳት ትኩረት ይሻሉ የተሰኘ ተቋም መስራች ነሽ። ምን አይነት ስራዎችን ነው የሚሰራው? እስቲ በዝርዝር ከምትሰሯቸው ስራዎች መካከል የተወሰኑ ብትነግሪኝ ብታጋሪኝ።
አሁን የቮለንቲር ቲም ነው ሆኖ ነው ያለው፣ ግን በቅርብ ጊዜ ላይሰንስ ያገኛል። ትንሿን የመንግስት አሰራር አቁሟል፣ አዲስ ላይሰንስ መቀበል ቆሟል። በዛ ምክንያት አሁን ማግኘት አልቻለም። እና እየተሰራ ያለው ስራ አንደኛ አዌርነሱ ነው። እንደነገርኩ ማለት ማህበረሰቡን መቀየር የሚችለው አዌርነስ ነው። ድርጊትም አለ፣ በተለያዩ የማህበራዊ ሚዲያ ፕላትፎርሞች ላይ ነው እሱን እያደረኩ ያለሁት። ሁለተኛ የተጣሉ ውሾችን ከመንገድ ማንሳት፣ ስልክ ደግሞ ያው ሁሉንም ማንሳት አንችልም፣ አቅም ይጠይቃል፣ በጣም ብዙ አቅም ይጠይቃል። እና ግን በቻለው አቅም በጣም የተጎዱ እንስሳትን እናነሳለን። በተለይ ደግሞ መኪና አደጋ የሚደርስባቸው እንስሳትን ውሾች፣ ድመቶችን አንስተው የማሳከም ስራ፣ ከዛ በኋላ ለተወሰነ ጊዜ የማስጠለል ስራ ነው እና ደግሞ ቤት እንዲያገኙ የማድረግ ስራ ነው እየተሰራ ያለው። ፈረሶችንም በተወሰነ እናሳክማለን። ያው ሁሉንም ማለት አይደለም፣ ግን ባለቤቶቻቸው አውጥተው የሚጥሏቸው መኪና የሚገጫቸው እንደነሱ አይነት ፈረሶችን የማሳከም ስራ ከሐኪሞች ጋር በመተባበር እንሰራለን። አዶፕሽን ስራ ሰው ውሻን እንዳይገዛ ከጎዳና ሰው ማሳደግ እንዳለበት እሱን እናሳያለን። ሰዎች እንዳይጥሉ እንነግራለን፣ እንዳይጥሉ ሰዎች ውሾችን እንዳይጥሉ። እሱን እንነግራለን እና ያው በብዛት ህክምና ላይ ያለ ነው የተጎዱሾችን የማሳከም ማንሳት ቤት የማግኘት እንደዚህ አይነት ነገሮች ናቸው እየተሰሩ ያሉት። አሁን እነሱ ግን በደንብ ይሰራል። አሁን ላይም እሶችን መንከባከብ የሁሉም ማህበረሰብ ኃላፊነት ነው በሚል ጎዳና ላይ ምገባዎች ተጀምረዋል። ምገባ በየቀኑ አይደለም፣ በወር አንዴ የሚካሄድ ምገባ ነው። እሱ ያው ማህበረሰቡ እኛን አይቶ የእኛን አሻራ ተከትሎ እዛ አካባቢ ላይ ያሉትን እሶች መመገብ እንዲጀምር የማድረግ ዘመቻ ነው። እሱ በሰፊው እየተሰራ ነው። ክትባቶችም አንዳንዴ ይሰራል። እንደዚህ አይነት ነገሮች ናቸው ይሰራሉ።
ኢትዮጵያ ውስጥ እንግዲህ ሰዎች ከቤት እንስሳት ጋር አብረው ይኖራሉ። ነገር ግን ለቤት እንስሳት ፍቅራቸውን የሚገልጹበት መንገድ ለየት ያለ ነው። ከዛ ውጪ ደግሞ እንደውም ጎዳና ላይ ያሉ ውሾችን ከመንከባከብ ይልቅ ከሕፃንነታችን ጀምረን ማጥቃቱ ላይ እንበረታለን። ፈረሶቹም አህዮቹም የአገልግሎት ጊዜያቸውን ካቋረጡ በኋላ ገጥማቸው ጣፋንታ አሳዛኝ ነው በአብዛኛው። ምን አይነት ምላሽ አገኘሽ? ኧረ ይሄ ነገር ቅንጦት ነው። ችግር ባየለባት ሀገር ውስጥ እንስሳትን በዚህ ሁኔታ ርህራሄና እንክብካቤ ማላመድ ትክክል አይደለም የሚሉ ሙግቶች አልገጠሙሽም ወይ? ስላሉት ተግዳሮቶች ይንገሩኝ።
ተግዳሮቱ በጣም ብዙ ነው፣ ቢወራ ማያልቅም። ግን እኔ ምን አስባለሁ መሰለክ፣ አንደኛ መጽሐፍ ቅዱስ ያነብ እንደኖረም ሰው መጽሐፍ ቅዱሳችንም ጻድቅ ለእንስሳው ነፍስ ይራራል ይላል እና ርህራሄ የሚጀምረው ስልጣኔ የሚለካው ይባላል። እንስሳ ለእንስሳ በምታሳየው ልክ ነው የሰው ልጅ ርህራሄ የሚለካው ይባላል እና በጣም ብዙ ሰዎች አይቀበሉኝም። ኖርማሊ ከሚቀበሉኝ የማይቀበሉኝ ይበዛሉ፣ ከሚመርቁኝ የሚሰድቡኝ ይበዛሉ። እና ቻሌንጁ በጣም ብዙ ነው እና እኔ ኖርማሊ ሰዎች እንስሳ መርዳትን እንደ ቅንጦት፣ ለእንስሳ ምግብ ማብላትን እንደ ቅንጦት ነው የሚያስቡት። እና እኔ ምን አስባለሁ መሰለህ ይሄ የምንጋራቸው ስሜቶች አሉ። አሁን ለምሳሌ መሰረታዊ ነገር ለኔ ብዬ ማስበው ለእንስሳ ያስፈልገዋል ብዬ አስባለሁ። መመገብ፣ መጠለያ ማግኘት፣ ሕክምና ማግኘት፣ እነዚህ የተለያዩ ነገሮች እኔ እንደሚያስፈልገኝ እሱ ያስፈልገዋል ብዬ አስባለሁ። ምክንያቱም እኔ ሲርበኝ ቅንጦት ካደለ እሱ ሲርበው እንዴት ቅንጦት ሊሆን ይችላል? ገብቶሃል ሀሳቤ? እኔ መራብን ካወቅኩኝ እንዴት የእንስሳው መራብ ለእኔ ቅንጦት ሊሆን ይችላል? ምክንያቱም እኔ ሲርበኝ ኖርማሊ ሳታጣ እኮ ገንዘብ ሳይኖርህ ራሱ አይደል ወይ በስራ ተይዘ ወይም የሆነ የራቡ ስሜት ሲሰማ ምግብ መብላት እየቻልክ ሳትበላ እንኳን እንዴት ላይክ እንደምትበላ እኮ ታውቃለህ። በኋላ ግን ራቡ አያስቀምጥም። የእንስሳ ደግሞ በዕጣ ፈንታ ለመብላት ነው፣ ተርቦ ጠጥ ብሎ መተኛት ሊሆን ይችላል። ምክንያቱም እኔ አንደበት አለኝ፣ ራበኝ እላለሁ። እንስሳው ራበኝ አይልም፣ ጠማኝ አይልም። እና የኛ ሀገር እንስሶች እንደውም ይሄ ረሃቡን ብቻ አይደለም የሚታገሉት፣ ከህዝቡ ዱላ ጋር ነው ረሃቡ። ታመህ እጢ ወጥቶ እንደዚህ ተዝረክርኮ ምናምን እየተጎተት እግር ተሰብሮ አይን ተሰብሮ ይልክ አይራራልህም ማህበረሰቡ። እንደዛ ሆኖ አይጠቃህም፣ ይቀጠቅጠሃል። እና ቢደርስብኝ ጫና ብዙ ነው፣ ግን ምንድን ነው አምኝበት የገባሁት ነገር ነው። ስለዚህ እና ደግሞ ለውጥ ለማምጣት ነው እየተራመድኩ ያለሁት። ስለዛ ለውጥ ለማምጣት ሂደት ደግሞ ተቃውሞች የሚጠበቁ ነገሮች ናቸው። ስለዚህ ብዙ አስደነግጡኝም። የመጀመሪያ የጀመርኩ ጊዜ አስደንግጦኝ ነበረ። ኮንፊደንስም ስላልነበረኝ ይሄ የሰውን ምላስ የመቋቋምም አቅም ስላልነበረኝ አሁን ላይ በጣም አዳብሬ ያለው ብዬ ስለማስብ እነዚህ ነገሮች የተቋቋምካቸው ነው ያለሁት። ግን ሰዎች እንደዛ ነው የሚያደርጉት። ተረፋቸውንም ቢሆን ከተገለገሉ በኋላ ወይ መኪና አደጋ ሲደርስበት አውጥተው ይጥሉታል። ከዛን በኋላ አንዳንዶቹ ደግሞ ወደ ቤት እንዳይመለስ አይኑን ይጎለጉሉታል። አይኑን ጉልጉለው ወደ አስፋልት ይጥሉታል። ከዛ በኋላ ጥለውት ደግሞ አይጠብቁትም፣ አይሄዱም። ጥለውት ይጠብቁታል ሩቅ ሆነው። ምክንያቱም አንድ ቅልብልብ ብሎ የሚመጣ መኪና ሊገጨው ይችላል። ከዛ በኋላ ካሳ ይቀበሉበታል። ካሳ ይቀበሉበት እና ከዛ ደግሞ ሌላ ተረኛ የሚሰቃይ አካል ይገዙበታል። ምክንያቱም ህጉም እንትን አይላቸውም። ህጉም ለምን ይህን እንስሳ አቢዝ አደረግክ የሚለው ገና ነው። እና ይሄ ህጉ ራሱ አሁን እየሰራ ያለው ምናልባት እኔ በሬ ቢኖረኝ በሬን እንትና የስራ የምሰራበትን አጠቃብኝ ስል እንደ ንብረት ስለሚቆጠር ህጉ ይዛን ሊደግፈኝ ይችላል። ግን ለእነዚህ በየመንገዱ ለሚጣሉት ግን ማንም አይደግፋቸውም። እና ይሄ በጣም ማለት እንደ ማህበረሰብ በጣም የተሳሰብ የወረድንበት ልክ ነው። ይሄ የመጨረሻው ልካችን ነው ብዬ ነው የማስበው።
ሄቨን፣ በእነዚህ ፈተናዎች ውስጥ ምን አልፈሽ ግን ዛሬ ላይ ደርሰሻል። በጎ ፈቃደኞችን እያስተባበርሽም የሌሎች ምሳሌ የሚሆን ስራ እየሰራሽ ነው። ተቃውሞም ድጋፉም ቢኖርም ቢያንስ ግን በተወሰኑ ሰዎች ጭንቅላት ውስጥ አዲስ እይታን እየፈጠርሽ ትገኛለሽ። የወደፊት እቅድሽ ምንድን ነው? ስለ ተቋሙ ውስጥ የወደፊት አላማዎች ደግሞ ጠቅልላ አድርገሽ ንገሪኝ ከመሰነባበታችን በፊት።
ቅድም የማስበው አንደኛ ሼልተር መክፈት እፈልጋለሁ። አሁን ላይ ትንሽ ሰፖርትም የለም፣ ዶኔሽንም ስለሌሉ ሼልተሮች ለመክፈት ተቸግረናል። ምክንያቱም
መጠለያ ቦታ ማለት ነው
እና የሚነሱትን እንስሳት የምናስቀምጥበት ቦታ የለም። ኒዱ በጣም ትልቅ ነው፣ እንደ ሀገር ምንም እየተሰራ አይደለም ምንም እየተሰራ በሌለበት ቦታ ላይ ደግሞ ለመትከል ስትራራጥ ያው ገና ጅማሪ ስለሆነ ትልቅ ነገር ይዘነ መንፈስ ያለበት ማለት ነው ሁሉ እንደዛም ሆኖ ትልቅ ሸይታብን ከፍተን ሁሉ አንሳ ማስተላለም ቻለን ማለት አይደለም ቢያንስ የተጉድስሳስን በተለይ የሚያርፉበት ነገር ማድረግ እንችላለንና ሸይታብ በጣም ወሳኝ ነው ሁሉ ላይ እየተንቀሳቀስ ያለው ዶኔሽኖች በማስተባበር ሸይታሮችን ለመከራየት ምክንያቱም አሁን ለሙሉ ግቢ ራሱ ኪራይ በጣም ብዙ ነው ለሳብ ደግሞ ስትል የሚያከራይ ከለምናምና እሱ ትልቅ ችግር ነው ሸይታብ ግን በጣም ለቅርብ ጊዜ ውስጥ ማስተካከተ መፈልገው ነገር ሸይታብ መፍጠት ነው ህክምና ተቋማቶችን መገንባት ምክንያቱም አሁን ላይ ማህበረሰቡ አንዳንዴ እንስሳ ይወደደም ማያሳክምበት ይግደግዴለሽ ማያሳክሙት ሳይሆን እንስሳ ይወደደም ማያሳክምበት ምክንያት ኮስቱ ሃይ ስለሆነ ነው በጣም የእንስሳ ህክምና ክፍያው በጣም ውድ ነውና እሱ ነገሮች በቅናሽ የሚገኙበት ነገር ማድረግ ማቋቋም እንፈልጋለን እኛ በቅናሽ የሚደረጉበት ነገር አርገን ከዛ የሚገኘው ገንዘብ ወደ እንስሶቹ ሼልተር የሚገባበት ነገር ማድረግ እንፈልጋለን ተቋም እንደዚህ አይነት ተቋሞች ቢያንስ እንኳን በየክፍለ ከተማው አንድ መኖር አለበት ግዴታ ነው ለእንስሶቹ ሲባል ማለት ነውና እንደዚህ አይነቶችን ተቋማት መገንባት እንፈልጋለን የጉዳና ላይ በተለይ ሴቶች ናቸው አሁን እኛ ሀገር በጣም ከውሾችም እየተቸገሩ ያሉት ምክንያቱም ማንም ሳይፈልጋቸውም አውጥቶ ይጥሏቸዋል ወንድሻ እንድትወልድ ይፈልጋል ኮሌጅ በኋላ ሴቷ ተፈልግም ጥቅም የላትም እንደዛ አይነት ነገር ነው ያለውና የነሱ ቁጥር መቀነስ እንፈልጋለን እሱ የሚደረገው ደግሞ በኦፕሬሽኖች ነው ዝም ብሎ በመርፌ ምናምን ሳይሆን ኦፕሬሽኖች ነው ብዙ አይነት ቦታ ይፈልጋል መድኃኒቱ ኮስት ሃይ ነውና በተቻለ አቅም ጎዳና ላይ ያሉ ሰዎች እንዳይበዙ ማድረግ እንፈልጋለን ምክንያቱም እጣ ፈንታቸው ሞት ነው መኪና ነው ያን እንድታሰፈር እንዲያደርጉ እንፈልጋለን እሱ ማድረግ እንፈልጋለን በአጠቃላይ የቤት እንስሳት ፈረሶች አህዮችን ከጥቃት መከላከል ማህበረሰቡ ማንቃት እኔ ነቅቶ ማየት ትልቁ ህልሜ ነው ከነዚህ ሁሉ ባሻገር ማህበረሰብ ከነቃ አንተ የምታረጋቸው ነገሮች እየቀነሱ ያንተ ልጅ እየቀነሰ ነው የሚሄደውና ማህበረሰቡ እንዲነቃ የሚደረጉ የዘመቻ ስራዎችን በጣም በተፍታ ተርሰው እንግዲህ እንስሶች ማይታጠቁበት ሀገር ማይደብደውበት ማይቀጠቀጡበት ሀገር ማየት በቃ እንደሌላው ዓለም እንደውጭው ዓለም በሰላም ሰው አምኖ ምድር የሁሉም ሰው መሆኑን አምኖ የሁሉም አካል መሆኑን የእንስሳም የሰውም አካል ምድር መሆኑን አምኖ የሚኖርበት ሀገር ማለት በጣም እሱ በጣም ትልቅ ቢሽ ነው የመጣበሻው ቢሽ ነው
ፈበል መለሰ የተለያዩ እንስሳትን ተንከባካቢ ነሽ ኢትዮጵያን ደግሞ ለእንስሳት ያላችሁን ሩህሩህነትና እይታ እንዲያሻሽሉ እንቅስቃሴ ጀመርሽ ወጣት ነሽ ሐሳብሽን ለአድማጮች ለተመልካቾች ስላጋራሽልኝ በጣም አመሰግናለሁ እግዚአብሔር ይስጥልኝ
ያለፉት 5 አመታት ኢትዮጵያ መገናኛ ብዙሃን ያጠናቀሯቸውን ሃይማኖት ተኮር ዘገባዎችና በኢትዮጵያ መገናኛ ብዙሃን ከሃይማኖት ጋር ያላቸውን ታሪካዊ ግንኙነት የዳሰሰ ሃይማኖትና መገናኛ ብዙሃን በኢትዮጵያ የሚል ጥናት በቅርቡ ይፋ ተደርጓል። ጥናቱ በኖርዌይ ኦስሎ ሜት ዩኒቨርሲቲ የተግባቦት መምህራን በሆኑት በረዳ ፕሮፌሰር ሙላቱ አለማየሁና እንዲሁም ደግሞ በስራ ባልደረባቸው ፕሮፌሰር ቴሬሽ ሄዳለ ተሰጋጀ ነው። ሁለቱ ምሁራን ከዚህ ቀደም ብሔርና ኢትዮጵያ መገናኛ ብዙሃን የሚል ጥናት ማቅረባቸው የሚታወስ ሲሆን ይህ የአሁኑ ጥናትም የብሔር ጥቅ ያዙት መገናኛ ብዙሃን ላይ ሃይማኖትና እምነት ተኮር ዘገባዎች ያላቸውን ሚና የሚቃኝ ነው። ከጥናቱ አድራጊዎች መካከል አንዱ የሆኑትን ዶክተር ሙላቱ አለማየሁን አነጋግሬ ያሰናዳው ዘገባ ይቀጥላል። ሃይማኖትና መገናኛ ብዙሃን በኢትዮጵያ ተብሎ የተሰየመው የጥናት ሪፖርት ሀገሪቱ ውስጥ ባለፉት 5 አመታት በሃይማኖትና በመንግስት መለያየት አተገባበር ላይ ሰፊ ክፍተት መፈጠሩን ይናገራል። በኖርዌይ ኦስሎ ሜት ዩኒቨርሲቲ ተግባቦት መምህር የሆኑት ተባባሪ ፕሮፌሰር ሙላቱ አለማየሁና የስራ ባልደረባቸው ፕሮፌሰር ቴሬሽ ሄዳለ የተዘጋጀ ጥናት ነው። ተባባሪ ፕሮፌሰር ሙላቱ አለማየሁ
የመንግስት በእምነት ውስጥ በሃይማኖቶች ውስጥ ለጣልቃ የመግባት ፍላጎት ስታዩ እዚህ ምዛም መገንዘብ ይቻላል ማለት ነው። ለምሳሌ በንግግሮቹ መካከል የመንግስት ኃላፊዎች ትልልቅ የምትያቸው መንግስት ኃላፊዎች አሁን ላይ የሃይማኖት ጥቅሶችን እየጠቀሱ መልክቶችን የማስተላለፍ ነገር እናያለን ማለት ነው። ለምሳሌ እግዚአብሔር ኢትዮጵያና ልጆቿን ይባርክ የሚል አይነት ንግግራው አብዙ ባለስልጣናት እየተለመደ ነው ማለት ነው። ወይ አጌንስት አይደለም አሁን በዚህ አባባሉ ግን ምንድነው ኢምፕላይ የሚያደርገው የሚለውን ነገር ስናይ የሆነ ነገር ይጠቁመናል ማለት ነው። ሌላኛው ለምሳሌ በሀገራችን የተከሰቱ ግጭቶችን እንደው በዋናነት ለመግለጽ ያክል በሙስሊሙ ማህበረሰብ በመጅሊስ ውስጥ ትልቅ ኮንትሮቨርሲ ነበር ለሁለት ዓመት ምናምን የዘለቀ እሱም በሚዲያው ሳይመጣ በኋላ ላይ በመንግስት መንግስት ለችግር መፍትሄ በሰጠ ጊዜ ግን ወደ ሚዲያው መጣ ማለት ለችግሮች መፍትሄ ለመስጠት የመንግስት አልቃ ገብነት እየታየ ሄደ ማለት ነው። ኢትስ ጉድ ባይ ዘ ወይ ችግሮች ሲመጡ መቅረፉ ግን ምንድነው ኢምፕሊኬሽኑ? በተለይ የሀገሪቱ ህገ መንግስት ሴኩላሪዝምን ነው የምተገብረው እስካለ ድረስ መንግስት እስከዚህ ድረስ ጣልቃ መግባት ነበረበት ወይ? የእምነት አባቶች የእምነት ተቋማት ችግሮቻቸውን በራሳቸው መፍታት አይችሉም የሚለውን ነገር ጠይቀን እናልፋለን ማለት ነው።
በተለይም መደበኞቹ መገናኛ ብዙሃን ከሃይማኖቶች ነጻና ገለልተኛ ለመሆን በሚል ከሃይማኖት ጋር የተያዙ ግጭቶችን ከመዘገብ ራሳቸውን ማግለልን ወይም መግለጫዎችን እንደወረዱ ማንበብን መምረጣቸውን ከጥናቱ አድራጊዎች መካከል አንዱ የሆኑት በኖርዌይ ኤንኤልኤ ዩኒቨርሲቲ ኮሌጅ መምህር የሆኑት ዶክተር ሙላቱ አለማየሁ ይገልጻሉ። በዚህ የተነሳም ከሃይማኖት ጋር በተገናኙ ግጭቶች ምክንያት የሚደርሰውን ሞትና የአካል ጉዳት እንዲሁም የንብረት ውድመት ሳይዘግቡ መቅረታቸውን ጥናታቸው እንደሚያሳይ ተናግረዋል።
ለምሳሌ እናንሳ ብንል መገናኛ ብዙሃን በጣም በርካታ የአንድ እምነት ተከታይ ሲሞት፣ መስጊዶች፣ ቤተክርስቲያኖች ሲቃጠሉ፣ የእምነት ተከታዮች ሲፈናቀሉ አልዘገቡትም ባለን ጥናት ማለት ነው። ምንድነው ተብሎ ሲጠየቁ እኛ የሴኩላሪዝምን ነው የምንከተለው። ሶ ሴኩላር ስቴት ስለሆን እና ኤግዛም ፕሪንሲፕል ስለምንከተል ለዚህ ነገር አንዘግብም የሚል ነገር ይናገራሉ ማለት ነው። ይሄኛው ነው አንደኛው ትልቁ ስህተት ማለት ነው። ለምሳሌ ግጭት ሲከሰት በጣም በርካታ ሰው ሲገደል ነው አሁን እኮ ዜጋ ነው እየሞተ ያለው በእምነቱ ምክንያት ቢሞትም ግን እየጠፋ ያለው የሰው ህይወት ነው እና እዚህ ጋር ሴኩላር ሚዲያ ነኝ ብሎ ማለት ይተናል። በጣም ኮንፊዥን ውስጥ እንዳሉ አይተናል። ይሄ ኮንፊዥን የመጣው በጣም በተለያዩ ምክንያቶች ነው። አንደኛው ኤዲቶሪያል ፖሊሲዎቻቸው በሚያስቀምጡት መሳሰት ነው። ለምሳሌ ግጭቶችን አንዘግብም፣ እንደ የልማት ስራ ላይ ካልሆነ በስተቀር እምነት ላይ ያተኩረ አንሰራም፣ እንደዚህ የሚሉ ነገሮች በጣም ተዘርዝረዋል ባየናቸው አንዳንድ ኤዲቶሪያል ፖሊሲዎች ማለት ነው። የኢትዮጵያ ሚዲያ በጣም ሞር ሳይለንት መሆንን የሚመርጥ ነው። ሰው እየተጨፋጨፈ ስንት ሰው እየሞተ የማይዘግብ ሚዲያ ነው። ዘንድ እምነቱ ላይም ሲጨመርበት ደግሞ ከሌላ ጠባሳ ነው የሚጨምርብን ማለት ነው እና ኤዲቶሪያል ፖሊሲዎቻቸው ላይ አይተናል ማለት ነው። ሁለተኛው ስጋት ነው። ብዙዎቹ ስጋት አለባቸው። ይህንን ብዘግብ ምን ሊያስከትል ይችላል ብለው የሚሉ አሉ። ግን መዘገብ የትኛውም ሀገር ነው ወደ ሶሉሽን ነው እንጂ የሚያመጣልን ነው። ባለመዘገባችን የምንቀንሰው ምንም አይነት ግጭት የለም። ሶስተኛው ሪዝን ምንድነው? ራሱ የመንግስት ጫና ነው ማለት ነው። የመንግስት ጫና ምን ለማለት ፈልጌ ነው? የሚዘግቧቸው ጉዳዮችን ይህን ዘግብ እናትዘግብ ኦልሞስት በሚባል ደረጃ እንትን ያደርጓቸዋል ማለት ነው። ኦነሮቹ፣ ፖለቲካል ፓርቲው፣ መንግስት፣ እነዚህ ደግሞ በቀጥታም በተዘዋዋሪ መንገድም ጫና ስለሚያደርጉባቸው አብዛኞቹን ከዚህ ከእምነት ተቋማት ጋር በተያያዘ የሚነሱ ግጭቶችን አይዘግቧቸው ማለት ነው።
በተጨማሪም ከአምስት ዓመት በፊት ከመጣው የፖለቲካ ለውጥ ጋር ተያይዞ ቀድሞ ባልነበረ መልኩ 50 የሚሆኑ እምነት ላይ ያተኮሩ የመገናኛ ብዙሃን ውጤቶች ፍቃድ ማግኘታቸውን ዶክተር ሙላቱ ጠቁመው እነሱም የተቋቋሙለት መሪ ዓላማ አንድ ሃይማኖትና ፍላጎት ላይ ያተኮረ በመሆኑ የተጠያቂነት፣ የሚዛናዊነትና ተአማኒነትን የመሳሰሉ እሴቶች ይጎድሏቸዋል ይላሉ።
በሌላ በኩል ደግሞ አንዳንድ ሚዲያዎች ደግሞ በጣም ጽንፍ ይዘው በጣም ቬሪ ፖላራይዝድ የሆነ አይነት አጌንስት ወይንም ፎር ወይንም ይደግፋሉ ወይንም አጌንስት ነው የሚዘግቡ እናያለን ማለት ነው። ይሄ እነዛኞቹ ዝምታን መርጠዋል። አንዳንዶቹ ደግሞ ጽንፍ ይዘው እየታገሉ ነው ማለት ሰው መሀል ላይ የትናገኝ የትኛው ጋ ነው ህብረተሰቡ ትክክለኛ መረጃ ማግኘት ያለበት ብለን ስንል ህብረተሰቡ አሁን እንድን መገናኛ ብዙሃን ብቻ በመከታተል የሚያገኘው ሚዛናዊ መረጃ ያለ ማለት ነው። ሶ በጣም ፖላራይዝድ የሆነ ነገር ነው ብላ
ጥናቱ ከተከተላቸው መንገዶች አንዱ 20 የመገናኛ ብዙሃንና የእምነት ተኮር ማህበረሰብ መሪዎችን ማነጋገር እንደነበረ ዶክተር ሙላቱ ጠቁሞ በእምነት ስም የተከፈቱ ማህበራዊ መገናኛዎች የሚያስተላልፏቸው መልእክቶች የሃይማኖት መቻቻልን መርህ የጣሱና በጥላቻ ንግግሮች የተሞሉ መሆናቸውን መገንዘባቸውንም አመልክቷል።
አሁን ላይ በተለይ የዚህ የእምነት ላይ ያተኮሩ ስብከቶች ንግግሮች በብዙ የእምነት ተቋማት ላይ ስናያቸው እነዚህ የጥላቻ ንግግሮችን የያዙ አንዱን ብሔር ከአንዱ ብሔር የሚያነሳሱ በጣም ግልጽ የሆኑ መልእክቶችን የያዙ ናቸው ማለት ነው። ይሄኛው የዚህኛው እምነት ብቻም ነው አይደለም፣ ኦልሞስት በሁሉም በምንላቸው ደረጃ ስብከቶቻቸው የፖለቲካ አስተምሮት ማይቀርታ የእምነት አስተምሮቶቻቸው የጥላቻ ንግግር ነው ወይንም አንደኛውን እምነት አንደኛውን ብሔር አንደኛውን ፖለቲካ የሚያነሳ ወይንም የሚጥል እየሆኑ በመጡ ማለት ነው።
በአንጻሩ ምንም እንኳን መደበኛዎቹ መገናኛ ብዙሃን ራሳቸውን ከእምነትና ከሃይማኖት ተያያዥነት አርቀናል ቢሉም ጋዜጠኞቻቸው ግን በንጽጽር ከአምስት ዓመት በፊት ከነበረው በተለየ ሁኔታ የተለያዩ እምነቶችን የሚያንጸባርቁ አለባበሶችና ድርጊቶችን በስርጭት ወይም በስራቸው ላይ ሆነው መፈጸማቸው በጥናቱ ሪፖርት ላይ ሰፍሯል። ይህ ሲሆን በሌላ ፍላጎትና እምነት ውስጥ ባሉ ሰዎች ዘንድ የሚተላለፈው መልእክትም ልብ አልተባለም ብለዋል ዶክተር ሙላቱ።
ጋዜጠኛው እንደማንኛውም ሰው ግለሰብ ነው፣ የሚፈልገውን መልበስ ይችላል የሚል ነገር አለ። ከፕራይቬሲ አንጻር የስ መብቱ ነው፣ ማንኛውም ነገር መልበስ ይችላል። ግን የሚሰራበት ተቋም የፐብሊክ ሚዲያ ነው፣ የህዝብ ነው። እዛ ጋር ያ ህዝብ የሚፈልገውን አይነት ነገር አለባበስ ነው መሆን ያለበት ማለት ወይንም የዛ ሚዲያ ተቋም የድሬሲንግ ኮድ በሚፈቅደው ነው መሆን ያለበት እንጂ ማንኛውም አይነት ነገር መልበስ የለበትም። ሁለተኛ ከዚህ በፊት የነበረ ነገር ነው የሚለብሱት ነገር አለ። አሁን ላይ ለምን ጎልቶ የወጣው የሚለውን ነው ማየት ያለብን እንጂ ይሄ ድሮም የነበረ ነው። አሁን ላይ ጎልቶ የወጣበት ዋናው ምክንያት ቴንሽኑ ነው።
በኖርዌይ ኦስሎ ሜት ዩኒቨርሲቲ ተግባቦት መምህር የሆኑት ተባባሪ ፕሮፌሰር ሙላቱ አለማየሁ እና የስራ ባልደረባቸው ፕሮፌሰር ቴሬ ሸዳል ከሶስት ዓመታት በፊትም የኢትዮጵያ መገናኛ ብዙሀን ብሔርተኝነት የሚታይባቸውና እንወክለዋለን በሚሉት ብሔር ወይም ጎሳ ላይ የተበዳይነትን መንፈስ ለማስፈን እየሰሩ ናቸው የሚል መደምደሚያ የያዘ ብሔርና የኢትዮጵያ መገናኛ ብዙሃን የሚል ጥናት ሰርተዋል። የመንግስት ኃላፊዎች የሃይማኖትና የመንግስት መነጣጠል የሚለውን ህግ እንዲያከብሩ የበዓላት መልእክቶቻቸውም ከሃይማኖታዊ ጥቅሶችና ታሪኮች የጸዱ እንዲሆኑ ዶክተር ሙላቱ ይመክራሉ።
የኢትዮጵያ ሚዲያ በአጠቃላይ ፖለቲካል ኢኮኖሚ ኦፍ ሚዲያ ብለን ስናይ በጣም የሚዘውረው ፖለቲካ ነው። በጣም ይዘውረው ይህን ፖለቲካ በመዘወር በኩል ደግሞ ምናልባት በአመራር ላይ ያሉ ኤግዚክቲቭ ቦዲዎች ወይንም አጠቃላይ ሊደርሽፑን ማለት እንችላለን። ሶ የነሱ ይሁንታ ወይንም የነሱ እያንዳንዱ የሚያደርጓት ተግባር መገናኛ ብዙሃን ውስጥ ትገለጻለች ማለት ነው። ሶ መንግስት በመገናኛ ብዙሃኖች ላይ የሚያሳድረው ተጽዕኖ እስካላቆመ ድረስ መንግስት በማህበረሰብ ውስጥ ያለውን ቀና የሆነ አስተሳሰብ እንዲጠናከር እስካላደረገ ድረስ መንግስት ደግሞ መገናኛ በጣም ነጻ ሆኖ እንዲዘግብ እስካላደረገ ድረስ ምን ይሆናል መሰለሽ፣ ጡዘቱ እየቀበረ ይሄዳል ማለት ነው። እንዳልኩሽ መንግስትና ስርዓተ መንግስትና ሃይማኖት የተለያዩ ናቸው። አንደኛው በሌላኛው ላይ ጣልቃ አይገባም ካል የመጀመሪያው ነገር መግለጫ መስጠቱ ያን ያክል አስፈላጊ ነው ወይ ብለን ራሱን ልንጠይቅ እንችላለን። ምሳሌ ዘመን ሲሸጋገር ሲሆን ለሁሉም የሁሉም በዓል ነው፣ የዛን ጊዜ አመቱ እንዴት አደረሳቸው የሚል ነገር ሊላክ ይችላል። ግን በእያንዳንዷ የእምነት ፌስቲቫል ላይ እየተነሳን መጽሐፍ ቅዱስን ቃልም ወይም የቁርአን ቃል እየጠንትን እያለ የምናስተላልፍ ከሆነ ይሄኛው አይ ቲንክ የመንግስትን ሚናና የሃይማኖትንትን በደንብ ለይቶ ያለማወቅ ነው። ቅድምን ብዬሻለው የዚህ ሴኩላሪዝምን ሮንግሊ አንደርስታንድ ማድረግና ኢምፕሊመንት ማድረግ ብያልኩሽ መገናኛ ብዙሀን ውስጥ ብቻ አይደለም፣ ፖለቲካ ውስጥም ሮንግ የሆነ አንደርስታንዲንግ አለ ብያልኩሽ እዚህ ጋር ነው ማለት ነው።
መደበኛዎቹ የመገናኛ ብዙሀን አውታሮች እምነት ተኮር ግጭቶች ሙያዊ በሆነ መልኩ እንደ ማንኛውም ዘገባ ማየት እንዳለባቸው የሚያሳስቡ ተባባሪ ፕሮፌሰር ሙላቱ አለማየሁ የሃይማኖት ፍቃድ ይዘው የሚሰሩ መገናኛ ብዙሃንም ዘገባዎቻቸው ሚዛናዊ እንዲሆኑ የሚገደዱበት የህግ ማዕቀፍ ሊኖር እንደሚገባ አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አብራችሁን ስለሆናችሁን እናመሰግናለን። አሜሪካውያን ካሊፎርኒያ ግዛትን እየለቀቁ ወደ ቴክሳስ እና ካሮላይናዎቹ የሚሄዱት ለምንድን ነው ይሰኛል ህይወት ቀጣዩ ዘገባችን። ከአውሮፓ 2022 ዓመተ ምህረት አንስቶ ቁጥራቸው ከ8 ሚሊዮን የሚበልጥ አሜሪካውያን የሚኖሩበትን አካባቢ እየለቀቁ ወደ ሌላ ቦታ በመሄድ ድሮ መጀመራቸውን የዩናይትድ ስቴትስ የህዝብ ቁጥር ያመለክታል። ብዙ የካሊፎርኒያ ነዋሪዎችም ክፍለ ግዛቷን ለቀዋል። ፍሎሪዳ የህዝብ ብዛቷ ከማናቸውም የአሜሪካ ክፍለ ግዛቶች በሚበልጥ መጠን እያደገ ሲሆን በአሁኑ ወቅትም የነዋሪዎቿ ቁጥር ከ22 ሚሊዮን ከፍ ብሏል። የአሜሪካ ድምጿ አንጀሊና ባግዳሳሪያን ከሎስ አንጀለስ ያጠናቀረችውን ዘገባ ቆንጅታዬ እንደሚከተለው ታቀርባለች።
ጃን ጋቨን እንደ አውሮፓውያን የዘመን አቆጣጠር ከ2001 ዓ ም ጀምሮ ኑሮውን ካሊፎርኒያ ላይ አድርጓል። በአሁኑ ሰዓት ሎስ አንጀለስ ሆሊውድ ቡልቫርድ የሚባለው ታዋቂው ጎዳና ላይ አይ ራይድ ላይክ ስታር የተባለ የቱሪስት አስጎብኚ ድርጅት ባለቤት ነው። ጎብኚዎችን ሰብሰብ እያደረገ ሎስ አንጀለስ ያሉ የታዋቂ ሰዎች መኖሪያ ቤቶችን ያስጎበኛል። ከተማዋንም ዞር ዞር እያደረገ ያሳያል።
And I'm from the south of France and I wanted to live the American dream.
እኔ የደቡብ ፈረንሳይ ሰው ነኝ። አሜሪካ በምትሰጠኝ የድልና የስኬት በረከት ተጠቅሜ ልኖር መጣሁ። መጥቼም ካሊፎርኒያ መኖር ጀመርኩ።
አንዳንድ የካሊፎርኒያ ነዋሪዎች የራሱ መጓደኞች ጭምር ለቀው እየሄዱ መሆናቸውን ጃን ይናገራል።
The cost of living is just going through the roof. So most people cannot take the pressure anymore.
የኑሮ ውድነቱ ጣሪያ እየነካ ነው። በቃ ሰው ጫናውን መቋቋም ያቃተው መጥቷል።
የኋለኛው የዩናይትድ ስቴትስ የህዝብ ቁጥር እንደሚያሳየው እንደ አውሮፓውያን የዘመን አቆጣጠር በ2022 ዓመተ ምህረት ከ800 ሺህ በላይ የካሊፎርኒያ ነዋሪዎች ለቀው ወጥተዋል። የሚበዙት የሄዱት ወደ ቴክሳስ ክፍለ ግዛት ሲሆን ከ100 ሺህ የሚበልጡ የካሊፎርኒያ ሰዎች አሁን ኑሯቸውን ቴክሳስ አድርገዋል። የቴክሳስ ነዋሪዋ ዳያን ሮድስ እንዲህ ይላሉ።
Come to Texas, but don't bring your politics with you.
ወደ ቴክሳስ ነው ብቻ ፖለቲካችሁን ይዛችሁብን እንዳትመጡ።
ሰዎች ከሌሎች ክፍለ ግዛቶች ለምን ሎን ስታር ወይም ብቸኛይቱ ኮከብ ተብላ ወደምትጠራው ቴክሳስ መጥተው ለመኖር እንደሚፈልጉ ይገባኛል ነው የሚሉት ዳያን ሮድስ።
We don't have a state income tax.
ለክፍለ ግዛቱ የገቢ ግብር አንከፍልም። የመኖሪያ ቤት ዋጋም ቢሆን ከካሊፎርኒያም ሆነ ከሌሎች ብዙ ክፍለ ግዛቶች በጣም ይረክሳል።
በነዘዘር ቁጥራቸው አነስተኛ ይሁን እንጂ ታዲያ ቴክሳስን ለቀው ካሊፎርኒያ የገቡ ሰዎችም አልጠፉም። በህዝብ ቁጥራው መረጃ መሰረት በ2022 42000 የቴክሳስ ሰዎች ለቀው ካሊፎርኒያ ገብተዋል። ከአንዳንዶቹ የዩናይትድ ስቴትስ ክፍለ ግዛቶች ወደ ሌላ አካባቢ በብዛት መንቀሳቀስ የተጀመረው በአውሮፓውያን 2020 የኮቪድ-19 ወረርሽኝን ተከትሎ እንደሆነ ጉዳዩን የተከታተሉ አዋቂዎች ይናገራሉ። የካሊፎርኒያ ዩኒቨርሲቲው ዴቪድ ካይል ሲያስረዱ
Pandemic of course had a big impact on how we see
ዓለም አቀፍ ወረርሽኝ ለምንኖርበት ቦታና ለስራችን ባለን አመለካከት ላይ ጫና አሳድሯል። በቀሪው ድሚያችን ምንድነው ማድረግ የምንፈልገው እንድንልም አድርጎናል። ብዙዎቻችን የምኖር ትርጉሙ ምንድነው የሚል ቀውስ ውስጥ ገብተናል። እናም ሰዎች የሚሄዱት እዚህ መኖር አልፈልግም ሌላ ቦታ ነው ብለው ሳይሆን በቃ ለየት ያለ ነገር ለሞክር እስኪ በሚል ስሜት ነው።
በህዝብ ቁጥራ ወሃዛዊ መረጃዎች መሰረት ቁጥራቸው ከ8 ሚሊዮን የሚበልጥ አሜሪካውያን በ2022 የሚኖሩበትን ክፍለ ግዛት ለቀው በሌላ ግዛት መኖር ጀምረዋል። አሁንም ዴቪድ ካይል
I believe that we're in a moment where people are trying
አሁን እንደምናየው ከሆነ ሰዎች እኔ ቦታ ከመሰጣቸው እሴቶች ጋር በሚስማማ መንገድ መኖር ቢችሉ የት ብኖር ነው የሚለውን አስበውበት ለመኖር እየሞከሩ ነው።
74000 የቀድሞ የካሊፎርኒያ ነዋሪዎች ለቀው አዲሷ መኖሪያቸው እንድትሆን የመረጧት አሪዞናን ሲሆን 50000 ሰዎች ወደ ፍሎሪዳ ሄደዋል። ስካት ስቶርጌት ጓዛቸውን ጠቅልለው ወደ ፍሎሪዳ ሊጓዙ በዝግጅት ላይ ናቸው።
I enjoyed my time but I'm ready to go.
እዚህ ደስ ብሎኝ ነው የኖርኩት አሁን ግን ልሄድ ወስኛለሁ።
ካሊፎርኒያን ብዙዎች ነዋሪዎቿ በቃሽኝ እያሉ የጣሏት ቢሄዱም አሁንም ቢሆን ከሀገሪቱ ክፍለ ግዛቶች ሁሉ ትልቁን የህዝብ ብዛት እንደያዘች ነች። 39 ሚሊዮን ነዋሪዎች አሏት።
የተከበራችሁ አድማጮቻችን ስለነበረን ቆይታ እያመሰገንን የእሁድ ምሽት መሰናዷችንን እዚህ ላይ ፈጽመናል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዶን ጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ የቪያም ሀሪክ ፌስቡክ ገጽ ላይ በመግባት ለጋቢና ቪ እያላችሁ አድርሱን። የደንገረሙ መሰናዶን በመምራት ጽዮን ግርማ፣ በአዘጋጅነት ብርሃን ኃይሉ፣ ዝግጅቱን በማቀናበር አብረናችሁ ቆይተናል። ሰላም ጤና ስጥልን። ደህና ደሩ።